ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ጋር አብረናችሁ እንዘልቃለን።
ሰላም እንደምናመሻችሁ። በምሽቱ ጋቢና በኦሮሚያ ክልል ቦረና ዞን በጸጥታ ኃይሎች የተወሰደ የጥቃት እርምጃ ሽሽት በርካታ ነዋሪዎች ወደ ጎረቤት ኬንያ ሸሽተዋል።
በመጀመሪያ ያደረግነው ወደ ሞያሌ እየገባ ላለው ስደተኛ የሰብአዊ እርዳታ ማቅረብ ነው።
የኬንያ ቀይ መስቀል የሰጠው አስተያየት ነው። አሁንም ስደተኞቹን በመመዝገብና በመቁጠር ላይ በመሆኑ ቁጥሩ እያሻቀበ መሆኑን ገልጿል። ተፈናቃዮቹ ወደ 40,000 እንደሚጠጉ በመንግስት የመገናኛ ብዙሃን ተዘግቧል።
የኦሮሚያ ክልል የፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳአ በዛሬው ዕለት መታሰራቸውን ባለቤታቸው ለአሜሪካ ድምጽ ተናግረዋል።
ለህዝብ እንጂ ለግለሰብ ችግር ትኩረት እንደዚህ ነጥሎ ሳይሆን በጋራ ያለው ችግር ቢፈታ፣ ያው በየቤቱ ያለው ችግር በግለሰብ ደረጃ ያለው ችግር ይፈታል ብሎ የሚያምን ሰው ነው።
በሌላኛው ዘገባችን ለበርካታ ጀማሪ ተዋናዮች አርአያና ድጋፍ እንደሆነ በሙያው ያገዛቸው የሚመሰክሩለት ፈቃዱ ተክለማርያም በጽኑ በመታመሙ በዛሬው ዕለት ለማሳከሚያ ገንዘብ የሚያሰባስብ ግብረ ኃይል የጋዜጣዊ መግለጫ ሰጥቷል።
አንዳንድ ጊዜ እንደዚህ ጫማዬን ሳስር ወይም ሳጎለብስ ወይም ስጸልይ እንደዚህ ጎንበስ ንበረከክ እንትን ስል የሚሰማኝ ነገር አለ ጎንና ጎኔን
እና ለራሱ አፍኖት ይዞት ቢብስበት ነው እዚህ ደረጃ ላይ ሲደርስ በቃ የሆነው እንጂ ለብዙ ጊዜ ይዞታ እንግዲህ የሚገርመው ፊት የተቀመጠ ሰውና ኋላ የተቀመጠ ሰው የፍቃዱን ድምፅ በእኩል ነው የሚያዳምጠው።
የሙያ አጋሮቹ አለማየሁ ታደሰና ማን ያዘዋል እንደሻው እንዲሁም ራሱን ፈቃድ ተክለማርያምን ይዘናል። ወደሚቀጥለው ስናልፍ አፍሪካውያን ሙዚቀኞች፣ የቴክኖሎጂ ሰዎችና የንግድ ስራ ፈጣሪዎችን በዩናይትድ ስቴትስ ቴክሳስ ግዛት ያሰባሰበ ፌስቲቫልም ተካቷል። ባለፈው ዓመት በአፍሪካ በቴክኖሎጂ ዘርፍ የፈሰሰው መዋለ ንዋይ 600 ቢሊዮን ዶላርስ ነበር። ይህ ቁጥር በየዓመቱ በ50% እያደገ የመጣ ነው።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ዩናይትድ ስቴትስ ባለፈው ዓመት በተካሄደው የምርጫ ሂደቷ ላይ ጣልቃ ገብተዋል በማለት በሩሲያ የሳይበር ተጠቃሚዎች ላይ ማዕቀብ መጣሏን አስታወቀች። የዩናይትድ ስቴትስ አስተዳደር የሩሲያ ሳይበር እንቅስቃሴን እየተከታተለና እየተገዳደረ ነው። በዩናይትድ ስቴትስ ምርጫ ላይ ጣልቃ ለመግባት ያደረጉትን ጥረት አፍራሽ የሳይበር ጥቃትን ወሳኝ መሰረተ ልማቶችን ኢላማ ያደረጉ ጥቃቶችን ያቀፉ ናቸው ሲሉ የገንዘብ ሚኒስትር ስቲቨን ምኑችን በወጡት መግለጫ ተናግረዋል። ማዕቀቡ ግለሰቦችን ኢላማ ያደረገ ሲሆን ከሩሲያ ለሚመነጩት ጥቃቶች የሚሰጥ ምላሽ አካል እንደሆነም ጨምረው ተናግረዋል።
የሰሜን ኮሪያ የውጭ ጉዳይ ሚኒስትር ሪ ያንግ ሆ ወደ ስዊድን አምርተዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጆንግ ኡን ተገናኝተው እንዲነጋገሩ ለማመቻቸት የታቀደ ተልዕኮ መሆኑም ተገልጿል።
የብሪታንያ፣ የፈረንሳይ፣ የጀርመንና የዩናይትድ ስቴትስ መሪዎች የቀድሞ የሩሲያ ሰላይ በብሪታንያ መሬት መመረዛቸውን በህብረት አውግዘዋል። ሩሲያ ተጠያቂ ተደርጋለች። ከሁለተኛው ዓለም ጦርነት ወዲህ ነርቭ ኤጀንት በአውሮፓ ምድር ሰውን በማጥቃት ላይ ሲውል ለመጀመሪያ ጊዜ እንደሆነም ተገልጧል።
በመጨረሻም የሳውዲ አረቢያ አልጋ ወራሽ ሙሐመድ ቢን ሳልማን የኢራኑን ከፍተኛ መሪ ከአዶልፍ ሂትለር ጋር አመሳስለዋል። ኢራን የኒኩሌር ቦምብ ከሰራች ሳውዲ አረቢያም በፍጥነት ኒኩሌር ትሰራለች ሲሉም ዝተዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪዎቹ የጋቢና ዝግጅቶቻችን ጋር አብራችሁ ነው።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ቅዳሜ ዕለት ከኢትዮጵያ ሞያሌ ወደ ኬንያ ሞያሌ የተሰደዱ ኢትዮጵያውያን የተለያየ ቁጥር እየወጣ ሲሆን ስደተኞቹ ባሉበት ቦታ ተገኝቶ እየሰራ ያለው የኬንያ ቀይ መስቀል አሁንም ስደተኞቹን በመመዝገብና በመቁጠር ላይ በመሆኑ ቁጥሩ ያሻቀበ መሆኑን ተናግሯል። ተፈናቃዮቹ ወደ 40 ሺህ እንደሚጠጉ በመንግስት የመገናኛ ብዙሃን ተዘግቧል። ሸሽተው ድንበሩን ከተሻገሩ ኢትዮጵያውያን መካከል በአሁን ወቅት በአምስት ቦታ ላይ ተጠልለው እንደሚገኙ ገልጸው ቀይ መስቀል ለሴቶችና ለህፃናት ቅድሚያ በመስጠት እየመዘገበ እንደሆነም ተናግረዋል። በሰሞኑ እንግዲህ በሜዳ ላይ ዝናብ ሲጥልባቸው ማደራቸውን ለአሜሪካ ድምጽ የተናገሩት እነዚህ ስደተኞች በሌላ በኩል ደግሞ በሞያሌ ከተማ ዘመድ የሞተባቸውና የቆሰሉ ሰዎችን አነጋግረን ሁሉ ሸሽተው ከተማው ባዶ መሆኑን ገልጸዋል። ጽዮን ግርማ ዝርዝር አላት።
ከቅዳሜ መጋቢት 1 ቀን 2010 ዓ.ም ጀምሮ የኢትዮጵያ ሞያሌና የኬንያ ሞያሌ ሁለት ነገሮችን ያስተናገዱ ናቸው። ሸዋብር በተባለው ቀበሌ በመከላከያ ሰራዊት አባላት በተተኮሰ ጥይት 10 ሰዎች ከተገደሉና 11 ሰዎች ከቆሰሉ በኋላ ቀያቸውን ለቀው የተሰደዱት ሰዎች ቁጥር ምዝገባ ባደረጉ ቁጥር እየጨመረ መሄዱን የኬንያ ቀይ መስቀል የህዝብ ግንኙነትና የኮሙኒኬሽን ኃላፊ ኖኤላ መሱንዲ ለአሜሪካ ድምጽ ተናግረዋል።
As we speak today, actually what we did immediately is to swing into action and at least provide the needed humanitarian support to these displaced population that have gotten into Moyale.
በመጀመሪያ ያደረግነው ወደ ሞያሌ የገባላለው ስደተኛ የሰብአዊ እርዳታ ማቅረብ ነው። እስካሁን እንዳየነው ከሆነ የስደተኞቹ ቁጥር እየጨመረ ነው። ሰኞ ዕለት መግለጫ ስናወጣ ቁጥራቸው ወደ 2000 ነበር። ትላንት ወደ 5000 ከፍ አለ። ዛሬ ደግሞ ወደ 8000 592 ሰዎች አሻቅቧል። እያገኘነው ያለን መረጃ ተጨማሪ ቤተሰቦች ወደዚህ ወደ ሞያሌ የሸሹ መሆኑን ነውና ቁጥሩ አሁንም እንደሚጨምር እንጠብቃለን።
ኢትዮጵያውያኑ ስደተኞች በተለያዩ ማለትም በኬንያ ሞያሌ ሰሲ፣ ሶሎሎ፣ ሶማሬ፣ ሲፋ፣ ማኢይ፣ ኩኩብ፣ ጋታ፣ ኮርማና ዳምባላ ፋቻን በተባሉ ስፍራዎች ፈሰው እንደሚገኙ አንዳንዶቹም ደግሞ በኬንያውያን ቤቶች ውስጥ እንደተጠለሉ ገልጸዋል። የኬንያ ቀይ መስቀል ቃል አቀባይ ኖኤላ መሱንዲ ለስደተኞቹ አንዳንድ እርዳታ እያቀረቡ መሆኑንም ጨምረው ተናግረዋል።
This is food distribution, non-food distribution. We are also carrying out integrated medical outreach. We also doing
ይህም የእርዳታ ምግብ እደላ፣ የጤና አገልግሎትና በጤና ነክ ጉዳዮች ዙሪያ መረጃ መስጠትን ይጠቀልላል። ለምሳሌ የንጹህ ውሃ አጠቃቀም ጉዳይ፣ የንጽህና ጥበቃ፣ የተንቀሳቃሽ መጸዳጃ ቤቶች አጠቃቀም እና እነዚህን የመሳሰሉ ናቸው።
የኬንያ ቀይ መስቀል ቃል አቀባይ በተጨማሪ የኢትዮጵያኑ ስደተኞች ቁጥር እየጨመረ ቢሄድም ሰብአዊ ስቃያቸውን ለማቅለል የተቻለው ጥረት ይደረጋል ብለዋል። የሞያሌ ከተማ ከንቲባ አቶ አስቻለ ዮሐንስ ሰኞ ዕለት ስናነጋግራቸው በደረሳቸው መረጃ ወደ 50 ሺህ የሚጠጉ ሰዎች የኬንያን ድንበር እንደተሻገሩ ገልጸውልን ነበር። በዛሬው ዕለት የተጣራ መረጃ ደርሷቸው እንደሆነ ለማግኘት ብለን መልሰን ስንደውልላቸው ስልካቸው ዝግ በመሆኑ ልናገኛቸው አልቻልንም። ከኢትዮጵያ ሞያሌ ወደ ኬንያ ሞያሌ የተሻገረው ስሙን እንዳንጠቅስ የጠየቀው ወጣት ተሰዳጆቹ በተለያየ ቦታ እንደሚገኙ ገልጿል።
ያለበት ቦታ ላይ ዛሬ በጣም ብዙ ነው። ሰው ተጨምሮ ነበር ብሮ አንጻር ማለት ነውና እኔ አካባቢ ያለው እኔ ቦታ ብቻ ያለው ወደ አንድ ግቢ ቦታ ነው። አንድ ግቢ 10 ሺህ ምናምን ይሆናል በግምት ማለት ነው። ግን ወደ አምስት ቦታ ስለሆነ አሁን ተጨባጭ መረጃ በተለይ እነሱ ቀይ መስቀል ምናምን አሁን አብዛኛው ይተጠቀዋል። አብዛኛው ማለት ነው 70% በላይ ተጠቀዋል። እኛ አካባቢ ያለው አሁን አንድ ቦታ ብቻ ነው የሰው ግቢ ያልኩሽ ማለት ነው። የማሙላ ለግድ የሚባል ቦታ አለ ኮምፓውንድ እዛ ውስጥ ነው የተሰባሰብነው። ዛሬም ደግሞ ከመርሳ ቤት ካውንቲ ምክትል ኃላፊ መጥቶ አናግሮ ነበረ። የተለያዩ ደግሞ ጋዜጠኞችን መጥቶ ነበረ እና እዛ ላይ በጣም ብዙ ነበሩ።
የኬንያ ቀይ መስቀል በተለይ ለህፃናቶች ወተት እያቀረበ መሆኑን ገልጾ ነገር ግን መጠለያው ክፍት ስለሆነ ቀን ፀሐይ፣ ትላንት ማታ ደግሞ ዝናብ እንደዘነበባቸው ነግሮናል። በዛሬው ዕለትም ከየገጠሩ የመጡ ሰዎች ካምፑን እየተቀላቀሉ መሆኑን ተናግሯል። በሞያሌ ከተማ ሽዋብር በተባለችው ቀበሌ ቀዳሜለት የስድስት ልጆች አባት የሆኑት ወላጅ አባቱ አቶ ከኑ ቀንጨሬ እንደተገደሉበት የተናገረው ልጃቸው አባዱባ ከኑ አባቱን ከስደት ከተረፉ ከተወሰኑ የመንደሩ ሰዎች ጋር አቀብሮ አሁን ብቻዬን እደጅ ቁጭ ብያለሁ ብሎኛል።
ታቸው ያው ትልቅ ሰው ነው። የሽሻ መስው ነው ያው ቢዩን እንትን የሚል ሰው አይደለም። ያው የስራ ሰው ነው ከብት ምናምን ብሎ ከዛ በቃ ተዋት ገበያ ሄዶ መጥቶ ቤት መጥቶ ምሳ በልቶ እንዲህ ሻይና ይላለ ብሎ ወደ ኬላ ስር ወጣ። እንዲህ ሻይና ለመጣት ቁጭ እያለው ሻይናው ራሱ አልጨረሰም፣ ግማሽ ራሱ አላረገው። ከዛ በኋላ ወታደሮች ቁጭ ጀመሩ። ወታደሮች ትክ ጀመሩና መጡ። እነሱ ሶስት ሰዎች ነበሩ። አንዱ ተነስቶ ሮጦ አመለጠ። ከዛ ያኛውን አነሱና ይህ አካል ገደለው ነው ብሎ እንትን አሉ። እሱን አትነሱና መሳሪያውን አንገት ላይ አደቀኑ። መጡት በቃ ከዛ ደረት ላይ ነው ተመታ። በሁለት ጥይት ነው ተመታ። ሁለት ጥይት አንዱ አንገቱ ላይ ነው፣ አንዱ ደግሞ ደረቱ ላይ ነው። ከዛ በኋላ በቃ እኔ እንደዚያን ሰዓት እዚያው ሰፈር ውስጥ ነበርኩ። ሰፈር ውስጥ እየተባረረን ከሰፈር ራሱ የትን እየጫካ ውስጥ ነው አለ። ከጫካ ወደዚህ ሱሱ ምናምን ቆመዋል ተብሎ ወደዚህ እየመጣን የሆነ ዘደኞች አሉ ደወሉልኝ እና አንተ የት ሆነ ነው እዚህ ከጫካ እየመጣሁ ነው፣ ወደ ጫካ ሽፍተን ከጫካ አሁን እየመጣን ሰፈር ላፊልን በስነው ሲሚል ምንም አልሰማኝም አሉት። ምንም አልሰማውም አሉ። እዛ በቃ አባቴ ሞተዋል ተመጥተዋል በብዬ መጣው። በዚያ ሰዓት አላመንኩም ነበር። በመጣ በቃ ሰውን ብቻ ነው አገኘው።
የበዛው ሰው ተሰዷል፣ ሁኔታው በጣም ያስፈራል ብሏል። ወይዘሮ ሻላ ኩላ ከቆሰሉት መካከል ናቸው። በእለቱ ከመኖሪያ ቤታቸው አካባቢ ተኩስ ሲሰሙ ወጥተው እንዳዩ ነግረውናል። በወቅቱም የመከላከያ ሰራዊት አባላቱ ሲተኩሱ በማየታቸው አምስት ልጆቻቸውን ይዘው ቤታቸው ውስጥ ገብተው በራቸውን እንደዘጉም ገልጸዋል።
በተዘጋው በር ውስጥ እና ግድግዳ አሻግረው ተኩሱ። ፍራሽ ላይ ከልጆቼ ጋር እንደተኛው በበር ውስጥ ያለፈ ጥይት የእግሬን ላይኛው ክፍል መታኝ።
አሁን በሞያሌ ከተማ ሆስፒታል ተኝተው በመታከም ላይ እንዳሉም ነግረውናል። ቀዳሜ ለት የመከላከያ ሰራዊት አባላት ባደረሱት ጥቃት በሞያሌ የአስር ሰው ህይወት መጥፋቱንና 11 ሰዎች መቁሰላቸውን መዘገባችን ይታወሳል። የኮማንድ ፖስቱ ሴክሬታሪያትም አደጋው በተሳሳተ መረጃ የደረሰ ነው ማለቱን መዘገባችንም አይዘነጋም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የተከታተላችሁን ትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋው። የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳአ በዛሬው ዕለት መታሰራቸውን ባለቤታቸው ለአሜሪካ ድምጽ ተናግረዋል። አቶ ታዬ ቅዳሜ መጋቢት 1/2010 ዓመተ ምህረት የመከላከያ ሰራዊት አባላት በሞያሌ ከተማ 10 ሰዎች መግደላቸውና 11 ሰዎች ማቆሰላቸው በስህተት የተፈጸመ ነው ብሎ ቢሮአቸው እንደማያምን ለአሜሪካ ድምጽ መግለጻቸው ይታወሳል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ አስቸኳይ ጊዜ አዋጁ ሰዎችን ዝም ማሰኛና ትችትን ወንጀል ማድረጊያ መሳሪያ ነው ብሏል። በሌላ በኩል ከግድያው በኋላ ሸሽተው ወደ ሞያሌ ኬንያ የተሰደዱትን ኢትዮጵያውያን ለመርዳት ከፍተኛ ጥረት ማድረግ መቀጠሉን የኬንያ ቀይ መስቀል አስታውቋል። ጽዮን ግርማ ዝርዝር አላት። አቶ ታዬ ዛሬ ጠዋት አዲሱ ገበያ ከሚገኘው መኖሪያ ቤታቸው ወደ መስሪያ ቤታቸው በመኪና በመጓዝ ላይ ያሉ መያዛቸውን ባለቤታቸው ወይዘሮ ስንታየሁ አለማየሁ ለአሜሪካ ድምጽ ተናግረዋል። ማምሻውን አነጋግሬያቸው ነበር።
ያው ጠዋት በስራ ሰዓት ከቤቱ በሰላም ነው የተሰናበተው። ሹፌሩ መጥቶ ከበር ወስዶታል። ሸኝቼው ነው የተመለስኩት። ከዛ በኋላ ነው መንገድ ላይ አዙረውት አውርደው ወደ ራሳቸው መኪና ይዘውት ከሄዱ በኋላ ሌላ ቦታ ቆይተው ነው ለፍተሻ ተመልሰው ወደ ቤት የመጡ።
ምን ያህል ሰዎች ይሆናሉ?
ብዙ ናቸው። በቁጥር ከአስር በላይ ይሆናሉ። በሶስት መኪና ነው የመጡ። ከዛ በኋላ ያው ቤት ውስጥ ያለውን አገላጡ አይተዋል። ምንም ያገኙት ነገር የለም። መጽሐፍቶች ናቸው ያው ከገበያ የተገዙት መጽሐፍቶች ናቸው የተገዙት።
ከዛ በኋላ ይዘዋቸው ሄዱ መልሰው?
አዎ ይዘዋቸው ሄዱ።
የነገሮት ነገር አለ? ባለቤቶት ለእርሶ የት እንደሚወሰዱ የሚያውቁት ነገር ነበር?
እኔ ራሴ ለሚቄ ነበር እዛው ዳሉ ታዛቢ ተብሎ ሲቪል ሰው ማብሮ ያሉትም አሉ። ያው ማል ቆምቤ ጠይቂያቸዋለሁ ምሳ እንዲበላ አንዴ እጁን ፍቱልኝ ብያቸው ነበር። ያው እዛ ማምጣት እንደምችል ነው የነገሩኝ። ፍቃደኛ አልነበሩም ያን ለማድረግ። ከዛ በኋላ ከቤተሰብ ጋር ሆነን ለጥይቃ በተጠቆሙ መሰረት ሄደን ነበር።
የት ሄዳችሁ ነበር?
ያርፍበታል ተብሎ የተነገረን ቦታ ሄደን ነበር።
የት ነበር የተነገራችሁ?
ያርፍበታል ተብሎ የተነገረን ጣቢያ ሄድን ጠይቅ። በሁለት በር ሄደን ጠይቀናል። አንደኛው ጋር ስንሄድ ስም ዝርዝር አልደረሰንም ብለዋል። የታሰረበትን ጉዳይ ነገሩን ስሉን እኛም አላወቅም። በዛ መሰረት ደግሞ ሌላ ጣቢያ ላኩን። እዛም ስሜት አልገባም ብለውናል። ያው ምናልባት ምርመራ ክፍል ይሆናሉ ተብሎ ተመለስን ማለት ነው። የሄድነውን ምግብም ሳናደርስ ልብስም ሳንሰጠው
እጃቸውን ፍቱልኝ ብያቸው ነበር አሉ። እጃቸውን ታስረው ነበር?
አዎ እጁን በካቴና ታስረው ነበረ።
አቶ ታዬ ልጆች አሏችሁ?
አዎ አንድ ልጅ አለን። አሁን አመት ያልሞላው ሁለት ወር ይቀረዋል 10 ወር።
አቶ ታዬ ደንዳ ሮብለት ለአሜሪካ ድምጽ በሞያሌ የተከሰተውን በተመለከተ ሲናገሩ ሞያሌ ውስጥ ሸዋበር በተባለ ቦታ ላይ በመንገድ ላይ በካፍቴሪያ ውስጥ በመኖሪያ ቤትና በአጠቃላይ በሰላማዊ እንቅስቃሴ ላይ ያሉ ሰዎችን ተኩሶ በመግደል በስህተት የተፈጸመ ነው ማለት ተቀባይነት የለውም። ጉዳዩ ከላይ እስከታች ሊጣራ ይገባል። ድርጊቱን የፈጸሙ ሰዎችም በሕግ ሊጠየቁ ይገባል የሚል መግለጫ መስጠታቸው ይታወሳል። የአምነስቲ ኢንተርናሽናል የምስራቅ አፍሪካ ምክትል ዳይሬክተር አቶ ሴፍ ማጋንጎ ይህንን የዛሬውን መታሰራቸውን በተመለከተ አስተያየት እንዲሰጡ ጠይቀናቸው ነበር።
We are not surprised. One thing we always knew that and we warned that this state of emergency law was too broad and undefined.
እርምጃው አላስገረመንም። አንድ የምናውቀው ነገርና አስጠንቅቀንም የነበረው ይህ የአስቸኳይ ጊዜ አዋጅ ገደቡ በጣም ሰፊና ወሰኑ የማይታወቅ መሆኑ ነው። ሕጉ የሚከለክላቸው ነገሮች በግልጽ ያልተዘረዘሩ በመሆኑ ሰው ተቃውሞ እንዳያሰማ መንግስትን የተቸ ደግሞ በወንጀለኛነት እንዲጠየቅ ያደርጋል።
So what you're seeing here, what is happening to Taye, what happened to Seyoum before him, we are seeing a trend where anything that anyone does whatever someone says that is deemed mild.
ስለዚህ አሁን የታየ መታሰር ከዚያ ቀደም ብሎ ደግሞ ሲዩም ላይ የተወሰደው እርምጃ አንድ ሰው ለዘብ ባለ ሁኔታ እንኳን መንግስት ላይ ሂስ ቢሰነዝር ያስቸኳይ ጊዜ አዋጁን እንደጣሰ ተቆጥሮ እንደሚታሰር ነው የሚያሳየን። ይህ ያስቸኳይ ጊዜ አዋጅ ቀድሞውንም መደንገግ እንዳልነበረበት ነው የሚያረጋግጥልን።
አቶ ሴፍ ማጋንጎ አያይዘው አንድ ሰው አስተያየት በመስጠቱና ትችት በመሰንዘሩ ምክንያት ብቻ ከሆነ የታሰረው ይህ ተገቢ አይደለም፣ በአስቸኳይ ሊፈታ ይገባል ብለዋል። በሞያሌ ቅዳሜ ዕለት በመከላከያ ሰራዊት አባላት በተተኮሰ ጥይት 10 ሰዎች መገደላቸውና 11 መቁሰላቸውን በተሳሳተ መረጃ ላይ የተፈጸመ ነው ሲል ኮማንድ ፖስቱ ማስታወቁን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደ ተከታዩ ዘገባችን እናልፋለን። ለበርካታ ጀማሪ ተዋናዮች አራያና ድጋፍ እንደሆነ በሙያው ያገዛቸው ሁሉ የሚመሰክሩለት ፈቃዱ ተክለ ማርያም በጽኑ በመታመሙ በዛሬው ዕለት ለማሳከሚያ ገንዘብ የሚያሰባስብ ግብረ ኃይል የጋዜጣዊ መግለጫ ሰጥቷል። መስታወት አረጋው ዝርዝሩን ይዛለች።
ሳቅ፣ ምክንያቱም ከመሳቅ በቀር ሌላ የምታደርገው ነገር የለም።
የመድረክ ቲያትሮች ሲነሱ፣ የሬዲዮ ድራማዎች፣ ትረካዎች፣ የቴሌቪዥን ድራማዎችና ፊልሞች ሲጠቀሱ ፈቃዱ ተክለ ማርያም የመጀመሪያውን ረድፍ ከሚይዙት ጥቂትና አንጋፋ ተዋንያን መካከል አንዱ ይሆናል። በትላንትናው ዕለት ይህ አንጋፋ ተዋናይ በህመም ላይ እንደሚገኝ ሰማን። እንዴት ነህ ስንልም ደወልንለት።
ምንድን ነው መሰለሽ፣ ስኳር ነበረኝ። ስኳሬን ስከታተል እንደዚህ ሌሎችን ጤናዬን በምመራመርበት ጊዜ ከፍ እያለ ይሄ ነገር መጨመሩን ሐኪሞች ነገሩኝ። ከዛ በኋላ ቀስ እያለ ነው እንግዲህ ነገሩ የመጣው። አሁን በዚህ በተወሰኑ ጊዜያት ግን ቶሎ ነው የጨመረው። ክሬቲኒን የሚባለው የኩላሊት ፈንክሽን የስራ ድካም ወደ 4.7 ነበረ፣ አሁን ወደ 5 ገብቷል። እና በዚህ አይነት ቶሎ ለመጨመር ምንም የሚያግደው ነገር የለም ከወዲሁ እንትን ካልወሰድን የሚል ነገር ነው አሁን በሐኪሙ በኩል ያለው እና ምርጫ ሰጥተውኛል ዳያሊሲስ ድረስ መድረስ አለበለዚያ ትራንስፕላንት ነቅሎ ተከላ የኩላሊት ዶነር ይፈልግና እንደዛ ነው።
የሚሰማ ህመም አለ አሁን በጣም ያማሃል ወይስ እንዴት ነው?
እኔ ምንድነው የሚሰማኝ መሰለሽ አንዳንድ ጊዜ እንደዚህ ጫማዬን ሳስር ወይም ሳጎነብስ ወይም ስጸልይ እንደዚህ ጎንበስ እንደረከክ እንትን ስል የሚሰማኝ ነገር አለ። ጎንና ጎኔን የሚሰማኝ ነገር አለ። አንዳንድ ጊዜ ሰቅ ሲያደርግሽ ያው ይሰማሻል። መቼም ይሄ ኩላሊቴ የሆነው መቼም ይሄ እሱ ነው ይሆናል ብለሽ ታስቢያለሽ።
እግዚአብሔር ይማረን።
እሺ።
ጸሐፊና ተዋናይ እንዲሁም የፊልም አዘጋጅ ቴድሮስ ተሾመ ለፈቃድ ተክለማርያም የህክምና ወጪ ይሆን ዘንድ ገንዘብ ለማሰባሰብ ከተሰባሰቡት መካከል አንዱ ነው።
ፍቄ ችግሩን የሰማው ከሁለት ወር በፊት ነው። እስካሁን ድረስ ሰው እንዲሰማ አልፈለገም ነበረ። እዚህ ያሉ የኩላሊት ህክምና ባለሙያዎች ጋር ሲከታተል ነበረ እና በአብዛኛው በጸሎት እና በጸበል ይሻለኛል የሚል እምነት ነበረው። መጨረሻ ላይ በየጊዜው የኩላሊቱ ሁኔታ እየተከታተሉ የነበሩ ዶክተሮች አሁን በመጨረሻ ከዚህ በላይ ጊዜ አንሰጥህም፣ በጣም በአጭር ጊዜ ውስጥ መፍትሄ ካላደረግ ሁለቱም ኩላሊቶች ፌል አድርገዋል እና ወይ ዳያሊሲስ መሄድ አለብህ ወይ በአስቸኳይ ንቅለ ተከላ ማድረግ አለብህ ብለው ይነግሩታል። ከዛ እሱ ይህንን በፍጹም ወደ ሚዲያ መውጣት የለበትም ብሎ ነበር። ወንድሙና ልጁ ናቸው ወደኛ መጥተው በቃ አድኑልን ወንድማችንን እሱ እንዲ ብሏል፣ ግን እናንተ አንድ ነገር አድርጓሉ፣ በኋላ እኛ ተሰባስበን አንተ የህዝብ ሀብት ነህ፣ ስለዚህ የግድ ወደ ሚዲያ መውጣት አለበት ብለን እንዲህ ወደ ሚዲያ ልንወጣ ችለናል። ሁለቱም ኩላሊቶቹ ከጥቅሞች ሆነዋል። አስቸኳይ ንቅለ ተከላ ማድረግ አለበት። የወረፋም የሌላ ኢሹም ስለሌለ ውጭ ሀገር ቢያደርግ ይሻላል ብለን የሚያስብ ነው። ግን ሮ በሚኖረው ፈንድሬዚንግ እንደሚኖረን አቅም ነው የሚወሰነው። በሀገር ውስጥ ይሁን በውጭ ሀገር ይሁን ፕሬስ ሪሊዝ አድርገናል። እንግዲህ ለተከታዮቹ ለአድናቂዎቹ ለኢትዮጵያውያን ዳውን ማሳወቅ የመጀመሪያው ስራ ነው። አካውንት ከፍተናል። የባንክ አካውንት አናውንስ እናደርጋለን። የባንክ አካውንቱ በሶሻል ኔትወርኮችም በአሉ ሚዲያዎችም ይገለጣል። የተከፈተው የባንክ አካውንት በውጭ ሀገር ለሚገኙ አድናቂዎቹ ሊረዱት ለሚፈልጉ ደግሞ የጎፈንድሚ አካውንት ከፍተናል። በስሙ ቀጥታ ጎፈንድሚ አካውንት ላይ ሄደው ሊያግዙት ይችላሉ። እንደገና የፊልም ሾውም አስበናል እዛ ካሉ ሰዎች ጋር በመተባበር እዛም መጥተው በፊልም ሾው ቀጥታ በቲኬት ብቻ ሳይሆን የተሰበሰቡት ሰዎች የሚረዱትንም ገንዘብ እንደዚሁ ለሕክምና እንዲውል አስበናል።
ደራሲና አዘጋጅ ማን ያዘዋል እንደሻው ፈቃዱ ተክለማርያም የመድረክ እንቋችን ነው። ሁላችንም በህመሙ ጊዜ መድረስ ይገባናል ሲል ይናገራል።
ከፍቃዱ ጋር ሶስት ቲያትሮች ናቸው ያብረን የሰራ ናቸው፣ ሀምሌት፣ ንጉስ አርማህና ባለካባና ባለዳባ። ከዛም በፊት ግን ፊተውን አይቼዋለሁ የተለያዩ ቲያትሮች ላይ እና በጣም ከማደንቃቸው ተዋንያን አንዱ ነው። እንዲያውም በቅርብ የሆነ ኢንተርቪው ነበረኝና በጣም የሚታደንቀው አንድ ሰው ብቻ ጥራ ሲሉኝ እሱም ነው የጠራሁት። እና ፍቃዱ በተለይ ንብረት ላይ በጣም የሚገርም የትወና ችሎታ ነው ያለው። አንዱ የሚገርም ነገር ለምሳሌ መድረክ ላይ ሰፊ ቲያትር ሲሆን ለምሳሌ እንደ ብሔራዊ ቲያትር ብዙ አክተሮችን ድምጻቸውን ይፈትናል። ፍቃዱ ግን የሚገርመው ፊት የተቀመጠ ሰውና ኋላ የተቀመጠ ሰው የፍቃዱን ድምጽ በእኩል ነው የሚያዳምጠው። እና አንዱ የሚገርመኝ ነገር እሱ ነው። በዛ ላይ በጣም ዲሲፕሊን የሆነ በጣም ስራውን የሚወድ ስራውን የሚያከብር አብረው ከሚሰሩት ሰዎች ጋር እየተረዳዳ የሚሰራ ወጣት ተዋንያን ጋር በተለይ ሲሰራ የሚያበረታታ የሚረዳ በጣም ትልቅ አክተር ነው። በግል ደግሞ ቁጭ ብለን ስንጫወት በጣም ተጫዋች ነው ፍቃዱ። ምናልባት ብዙ ሰው አያውቅ ይሆናል። ከሱ ጋር ቁጭ ብሎ ማውራት በጣም የሚያዝናና እና ብዙ ነገሮችን በቀልድ የሚያወራ ያለፈ ታሪኩን ሲያወራ በጣም የሚያስቅ ተጫዋች ሰው ነው እና ከፍቃዱ ጋር አብሮ መስራትን ጓደኛ መሆንም በጣም የሚያስደስት ነገር ነው እና ብዙ ሰው ነው የሚወደው። የመድረካችን ስለመደ ስለተባለ ፈርጥ ይባላል። የእውነተኛው ፈርጥ እሱ ነው እና ለፍቃዱ ብዙ ሰው የሚችለውን ሁሉ እንደሚያደርግ ቃል ገብቷል እና ሁላችንም ቢሆን ተባብረን ፍቃዱን ከዚህ ችግር ከዚህ የጤና ችግር ልናወጣው ይገባል ነው ምለው።
ጸሐፊና ተዋናይ አለማየሁ ታደሰ ከፈቃዱ ተክለማርያም ጋር የነበረውን የስራና የሙያ ጓደኝነት እንዲህ ገልጸዋል።
ፍቄ እንግዲህ እኔ ገና ትምህርት ቤት እያለሁ በሬዲዮ ድራማ በትረካዎቹ በጣም የምወደውና የማከብረው መቼም አገኘዋለሁ የሚል ሀሳብ እንኳን ያልነበረኝ ነበርኩና አብሬው ብዙ ሬዲዮ ድራማዎችን የመድረክ አሁን ደግሞ መለከት ላይ አብረን እየሰራን ነው እና በጣም የሚገርም ነው። ከዚህ በዚህ ሁሉ የሥራ ዘመኑ ያካበታቸውን ነገሮች ማካፈል የሚወድ አያርቅሽም፣ ምንም ነገሩ አያርቅሽም እና በቃ ልክ እንደ ጓደኛ እንደ ቅርብ ቤተሰብ የሚያቀርብ ነው። በጣም ዘና የሚያደርገኝ ሰው ነው ፍቅሩ። አብሬው ሲሆን በጣም በጣም ደስ ይለኛል። አንድ ቢሮ ውስጥም አብረን እየሰራን ነው እና በቃ ከሱ ጋር መስራት ማለት ብዙ ብዙ የህይወት ልምዶችን የምትካፈዩ፣ በጣም ትሁት ለትልቁም ለትንሹም በቃ አክብሮት የሚሰጥና ለሁላችንም አርአያ የሚሆን ባለሙያ ነው ፍቄ።
አንጋፋው ተዋናይ ፈቃዱ ተክለማርያም በአፋጣኝ የኩላሊት ንቅለ ተከላ እንደሚያስፈልገው ጤናውን ይከታተሉ የነበሩት የህክምና ባለሙያዎች አሳውቀዋል። ለዚህ ህክምና የሚያስፈልገው ወጪ ከፍተኛ ስለሆነም ሁሉም የቲያትር አፍቃሪ እገዛን የሙያ አጋሮቹ ይጠይቃሉ።
አሁን ወደ ተከታዩ ዘገባችን ነው የምናልፈው። በደቡባዊ ዩናይትድ ስቴትስ ኦስቲን ቴክሳስ በመካሄድ ላይ ያለው የሙዚቃና የቴክኖሎጂ ትርኢት ዘንድሮ በርካታ አፍሪካውያን የፈጠራ ሰዎችን አሰባስቧል። ትግስ ገሜ ከኦስቲን ልካለች ይህን ዘገባ።
በየዓመቱ የሚከናወነው ሳውት ባይ ሳውት ዌስት ትርኢት ቴክኖሎጂን ተጠቅመው የማህበረሰቦቻቸውን ችግሮች ለመፍታት የሚተጉና ስራ የጀመሩ አፍሪካውያንንም ጭምር አሰባስቧል። ታዮ ኦቪሱ ለ14 ዓመታት በዩናይትድ ስቴትስ ኖሯል። ወደ ሀገሩ ናይጄሪያ ተመልሶ በስልክ የባንክ አገልግሎት የሚሰጥ ፓጋ የተባለ አምድ ጀምሯል።
I came up with this idea out of my own frustration carrying cash around with me in Nigeria.
ናይጄሪያ ውስጥ ገንዘብ ተሸክሞ መዞር ስላማረረኝ ነው ሐሳቡን ያፈለኩት። በ2000 ዓመተ ምህረት ናይጄሪያ ለመኖር ጠቅልዬ ስገባ የሁለት ባንኮች ደንበኛ ነበርኩ። ገንዘብ ለማውጣት ኤቲኤም እንደልብ አይገኝም ነበርና ዝርዝር ገንዘብ ይዤ እንቀሳቀስ ነበር። ገንዘብ መሸከም ደግሞ ጥሎብኝ አልወድም።
ስለዚህ ክፍያዎቹን በስልክ መፈጸም ከተቻለ ወደ ባንክ ወይም የገንዘብ ማሽኖች ሄዶ ገንዘብ አውጥቶ ተሸክሞ ለክፍያ ማቅረብን ማስቀረት ይቻላል ሲል አሰበ፣ ስራ ጀመረ።
So I said, why can't the phone be the primary means? Not the only means, but the primary.
ታዲያ ስልክ ለምን ዋነኛው የክፍያ መፈጸሚያ አምድ አይሆንም ብዬ አሰብኩ። ከዚያም ስራውን ጀመርኩ።
በ2001 ዓመተ ምህረት ነው ይሄ የሆነው። ከ9 ዓመታት በኋላ ፓጋ የናይጄሪያ ቁጥር 1 የስልክ ክፍያ አገልግሎት ሆነ። ሌላኛዋ በዚህ ሳውት ባይ ሳውት ዌስት የሐሳብና የጥበብ ገበያ ከተገኙት መካከል ኦሞቦላ ጆንሰን ነች። አፍሪካ በፍጥነት እያደገች ነው። ከምግብ አንስቶ ትምህርት፣ የገንዘብ እንቅስቃሴ በሙሉ ተለውጧል ትላለች።
ባለፈው ዓመት በአፍሪካ በቴክኖሎጂ ዘርፍ የፈሰሰው መዋለ ንዋይ 600 ቢሊዮን ዶላርስ ነበር። ይህ ቁጥር በየዓመቱ በ50% እያደገ የመጣ ነው።
የናይጄሪያ የመገናኛ ቴክኖሎጂ ሚኒስትር ሆና ያገለገለችው ሞቦላ ጆንሰን ዛሬ ቲኤልኮም ካፒታል የተባለ ድርጅት ውስጥ በሽርክና ትሰራለች። ለአፍሪካ ቴክኖሎጂ ዘርፍ እድገት ማነቆ የሆኑት የኢንተርኔት አገልግሎት አለመስፋፋትና መዋለ ንዋይና የብድር አገልግሎቶች አለመኖራቸው እንደሆነ ታስረዳለች።
Sometimes the access is there, so the infrastructure is there, but people just can't access it because it's not affordable.
አገልግሎቱ መሰረተ ልማቱ የተዘረጋባቸው እውነታዎች ቢኖሩም ውድ ስለሚሆኑ ዜጎች ሲጠቀሙባቸው አንመለከትም።
አፍሪካውያን የቴክኖሎጂ ስራ ፈጣሪዎች ታዲያ እነዚህን ሁሉ ችግሮች እንደ እድል ተመልክተው ነው ስራ የጀመሩት። በየሀገሮቻቸውና ማህበረሰቦቻቸው የሚታዩ የኑሮ ያስተዳደርና ሌሎች ፈተናዎችን ለመቅረፍ በቴክኖሎጂ ተግተዋል።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነውን መስታወት አራጋውና
ሄኖክ ሰማግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቪል ሞቅ እያረገ ሙዚቃም እየጋበዘን ሞክቪል ያበረው ነው። ዲጄ ፋትሱንም እናመሰግናለን ለሙዚቃው። ሱሌ ታራዋሌ በቴክኒክ ምህንድስናው። መልካም ምሽት እያልን በዚህ ሙዚቃ እንሰናበት።
ከነገ ጉዞ እንገናኝ።
ኩን ራዲዮ ሰገለ አሜሪካቲ